የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ምሽት በጋቢና ቪኦኤ
ሴቶች ላይ በተለይ የጾታዊ ጥቃቶች ሊደርሱ ይችላሉ።
ወይዘሪት ጽዮን ተፈራ ናቸው። የኮቪድ-19 ወረርሽኝ በኢትዮጵያን ህፃናት ላይ እየፈጠረ ስላለው ጫና በምሽት ይነግሩናል። በሌላ በኩል ደግሞ የኪነ ጥበብ ሰዎች በቡራዩና አካባቢዋ ህዝብን ሲያነቁ ስለመዋላቸውም ሰምተናል።
ነገ ከነገ ወዲያ ልንገናኝ ልንቀጥል ይሄን በሽታ ልንገታው ልናቆመው ልንገለው የምንችለው ዛሬ ስንተባበር።
በኦሮምኛ ኪነ ጥበብ ስራዎቹ የሚታወቀው አርቲስት ሙኔቻ አሰፋ ነው። ዝርዝር ጉዳዩ በምሽት ይደመጣል። ሰላም፣ እንዴት አምሽታችኋል? እኒህና ሌሎች ተጨማሪ ጉዳዮችን የምትሰሙበት ጋቢና ቪኦኤ ተጀምሯል። የሚተላለፈው ከአሜሪካ ድምፅ ነው። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና አዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታሙ። ኢትዮጵያ የጤና ጥበቃ ሚኒስቴር በዛሬው ዕለት ባወጣው የፌስቡክ መግለጫ መሰረት ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ ከተደረጉ 401 የላብራቶሪ ምርመራዎች ውስጥ 7 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህም በአጠቃላይ በሀገሪቱ በኮሮና ቫይረስ የተያዙ ሰዎችን ቁጥር 92 አድርሶታል። ከኮሮና ቫይረስ ጋር በተያያዘ በድሬዳዋ አስተዳደር ለ17 ቀናት ተዘግተው የነበሩት የአሸዋና ታይዋን ገበያዎች ዳግም ስራ ጀምረዋል። በአንጻሩ ጫት ተራ ተብሎ የሚታወቀው የድሬዳዋ ዋናው የጫት መገበያያ ስፍራ ተዘግቶ በሶስት የከተማዋ ሜዳማ ቦታዎች የጫት ግብይት እንዲካሄድ የከተማው አስተዳደር ወስኗል። ተዘግተው የነበሩ አብዛኞቹ ሆቴሎችና ቡና ቤቶችም እንዲከፈቱ ተፈቅዷል። ከድሬዳዋ መውጣትና መግባት ተከልክለው የነበሩ ህዝብ ትራንስፖርት አገልግሎት ሰጪዎችም በግማሽ የመጫን አቅማቸው ስራቸውን እንዲጀምሩ ተፈቅዶላቸዋል። በሐረሪ ክልልም ተመሳሳይ የማሻሻያ እርምጃዎች እየተወሰዱ ሲሆን የድሬዳዋ የጤና ቢሮ ግን በእነዚህ ማሻሻያዎች ህብረተሰቡ ሊዘናጋ አይገባም ብሏል። ዘገባውን ያደረሰን አዲስ ቸኮል ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ድምጽን የሚያስተዳድረውን ተቋም ጨምሮ ለሌሎች ቁልፍ ያስተዳደር ቦታዎች የመለመሏቸውን ሰዎች በአሜሪካ ኮንግረስ ማጽደቅ አለመቻሉን ተከትሎ ምክር ቤቱን እንደሚበትኑ ዝተዋል። በአሜሪካ ህገ መንግስት አንቀጽ 2 ክፍል 3 የተቀመጠውን ስልጣኑን ተጠቅሞ ኮንግረሱን የበተነ ፕሬዝዳንት እስካሁን ድረስ በአሜሪካ ታሪክ ውስጥ አልተከሰተም። የጥናታዊ ፊልም ባለሙያ የሆነው ማይክል ፓክ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲን እንዲያስተዳድር የተመረጠ ሲሆን ይህም በፕሬዝዳንቱ ተመርጠው የኮንግረስና የሴኔቱን ይሁንታ ከሚጠብቁ 15 ግለሰቦች አንዱ ነው። ፕሬዝዳንቱ ትላንትና በሮዝ መናፈሻ በሰጡት መግለጫ ሌሎች ለተለያዩ ክፍት የአስተዳደሩ ቦታዎች ይሰሩልኛል ያሏቸውን ሰዎች ዘርዝረዋል። ፕሬዝዳንቱ በዚሁ መግለጫ ላይ የአሜሪካ ድምጽን ያስተዳድር ያሉትን ማይክል ፓክን ለሁለት አመታት ያክል በእጩነት እንዳቀረቡና ኮንግረሱ ግን ሊያጸድቀው እንዳልቻለ አመላክተዋል። ከዚሁ ጋርም አያይዘው የአሜሪካ ድምጽ የሚያስተላልፋቸውን ፕሮግራሞች ሰምታችሁ ከሆነ መልካም አይደሉም፣ ስለ አሜሪካ የሚናገሯቸው ነገሮችም መጥፎች ናቸው፣ እናም ማይክል ፓክ የተሻለ ስራ መስራት ይችላል፣ ሆኖም ለሁለት አመታት ያክል አስጠብቀውታል ብለዋል። የአሜሪካ ድምጽ ኃላፊዎች ረቡዕ ዕለት የፕሬዝዳንት ዶናልድ ትራምፕን ወቀሳ አጣጥለውታል። የአሜሪካ ድምጽ ላለፉት 75 አመታት የአሜሪካውያንን ታሪክ ለቀሪው የዓለም ህዝብ ለማሳወቅ ተልእኮና እውነታን በመመርኮዝ ፈጽሟል። ለረጅም ጊዜም እንዳሳወቅ ነው። እኛም በአሜሪካን ህገ መንግስት የመጀመሪያው የሆነውን የመናገርና ሐሳብና እምነትን በነጻነት የመግለጽ መብት ለቀሪው ዓለምና ህዝብ ስናተፋፍል ነበር ሲሉ የአሜሪካ ድምጽ ዳይሬክተር አማንዳ ቤኔት በመግለጫ አስታውቀዋል። ዳይሬክተሯ ለአሜሪካ ድምጽ ሰራተኞች በላኩት ኢሜል ላይ ብዙ ስራዎች ከፍታችን አሉብን፣ ከባድና እጅግ ጠቃሚ ስራዎችም አሉብን፣ ስለዚህ ከፍታችን ካለው ስራ መዘናጋት የለብንም ብለዋል። የፑሊትዘር ፕራይዝ አሸናፊ የሆኑት አማንዳ ቤኔት በባራክ ኦባማ አስተዳደር ዘመን በአሜሪካ ድምጽ ዳይሬክተር ሆነው ተሹመው ድርጅቱን ለአራት አመታት ያክል አገልግለዋል። ዳይሬክተሯ በአሜሪካ ድምጽ የ75 አመታት ጉዞ 29ኛዋ አስተዳዳሪ ናቸው። ለአሜሪካ ፕሬዝዳንት የዲሞክራቲክ ፓርቲን ወክለው የሚወዳደሩት ጆ ባይደን የሚመርጣቸው ምክትል ፕሬዝዳንት ማንነት ከመቼውም ጊዜ በላይ አጓጊ ሆኗል። ጆ ባይደን ምክትል ፕሬዝዳንታቸው ሴት እንደሚሆኑ ቃል ገቡ ሲሆን ትንበያዎችም የሚመርጣቸው ሴት ከሴኔቱ አባላት መካከል እንደሚሆኑ ይጠቁማሉ። ሆኖም እንደ አሜሪካ ድምጹ ብራያን ፓደን ዘገባ ደግሞ የተከሰተውን የማህበረሰብ የጤና ቀውስ በብቃት መወጣት የሚችል ሰው ምርጫቸው ሊሆን እንደሚችል ይጠቁማል። የቀድሞ ፕሬዝዳንት ባራክ ኦባማ ለእጩ ጆ ባይደን ያላቸውን ድጋፍ ማክሰኞ ለት ማሳወቃቸው ይታወቃል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኮቪድ-19 ባስከተለው ዓለም አቀፋዊ ንዝረት ያልተነቃነቀ ምሰሶ በቀጥታም ሆነ በተዘዋዋሪ ጫና ያልቀነሰ ሰው ያለ አይመስልም። ከነዚህ መካከል የነገው ዓለም ተረካቢዎች ሕፃናትም ይገኛሉ። በእነሱ ላይ እየተወሰላለው ጫና ቆየት ብለን እናነሳሳለን። ከዚያ በፊት ግን ስለ አንድ ሰናይ እንቅስቃሴ እንንገራችሁ። ሃሽታግ ለነሱም የተሰኘ የበይነ መረብ እንቅስቃሴ አዲስ አበባ ውስጥ ያሉ ችግረኛ ቤተሰቦች በኮቪድ-19 ወረርሽኝ ሳቢያ እንዳይጎዱ በማሰብ የምግብና የንጽህና መጠበቂያ ቁሳቁሶችን በማስተባበር እያደለ ይገኛል። ኤደን ገረመው ከእንቅስቃሴው መስራች እንቁ ስጢፋኖስ ጋር ቆይታ አድርጋለች። ተከታዩንም አስተናርታለች።
ኮቪድ-19ን ለመከላከል በሚደረግ አካላዊ መራራቅና የእንቅስቃሴ ገደብ ሳቢያ በተዘጉ ስራዎች ምክንያት መተዳደሪያቸው በእለት ተእለት ገቢ ላይ የተመሰረተ ብዙዎች ለስጋት ተጋልጧል። ይህንን ማህበራዊ ሸክም ከችግረኛ ወገኖች ላይ ለመቀነስ ሃሽታግ ለእነሱም የተሰኘ የበይነ መረብ እንቅስቃሴ የምግብና የንጽህና ቁሳቁሶችን በባልዲ ያሸገ ይሰጣል። የእንቅስቃሴው መስራች እንቁ ስጢፋኖስ ለምን በባልዲ እንደሚያሽጉ ታስረዳለች።
የመጀመሪያውን ራውንድ በካርሶን ነበር እንዳጋጣሚ ፓክ አድርገን የሰጠነውና አንድ ማራቶን ሴታት እዚህም እንደዚህ ከምታደርጉት ውሃ ብዙ ላይኖር ስለሚችል ለምን በባልዲ ያታደርጉት ብላ አማከረችኝ። እሱም ከዛ ያ እሱ እንትን አድርገን ከዛ በኋላ እንዳዲስ ደግሞ በባልዲ ማድረግ ጀመር። ከቀጥፎ ከነበረ ራውንድ ጀመር ውሃ የለም ሳሙና ምን ሲታሳ ትርጉም የለውም ውሃ ሳይኖር አስባልን ለውሃ ማጠራቀሚያነት ቢጠቀሙት። ምክንያቱም አሁን እኛ የምንሰጣቸው ሌብል ያሉት ሰዎች ብዙ ነገር ሼር አድርገው ነው ከጎረቤቶች ካጠገብሽ ካለ ሰው ብዙ ነገር ሼር አድርገው ስለሆነ የሚኖሩት ያንን ባልዲ ግን ቢጠቀሙ አትሊስት ቃ ላይ ይቆያል እያለ ስለሆነ ይሄ ቫይረስ ሼር እንዳያደርጉ በምንችለው መልኩ ለመቀነስ ነው። ባልዲ ለአንድ ቤተሰብ ኢትዮጵያ ውስጥ በአቨሬጅ 5.2 አካባቢ ነው አንድ ፍሪጅ ውስጥ የሚኖረው። እኛ ለአምስት ሰው የሚሆን እቃ ነው የምናደርገው ማለት ነው በአንድ ቤተሰብ እቃ ውስጥ። ያ የንጽህና እቃ የምንላቸው አለ ሳሙና፣ ሶፍት፣ ፌስ መሳን ደግሞ አሁን ጊዜው ያለን ስለሚጠይቅ ፌስ ማስክና ሳኒታይዘር ግሎቭ አርገን ከዛ ሞዴል እናደርግ የንጽህና ፓርት ውስጥ እዛ ባልዲ ውስጥ ከዛ ደግሞ ምግብና ደረቅ ምግብ የምንላሽ መኮረኒ ሩዝ ዘይት እሱን ደግሞ ከምግብ ሳይት እያደረግን ነው አንድ ላይ ፋክ በሰው ቁጥር ያደረስ ነው። አሁን ከትላንት ና ወዲያች ደግሞ 1500 ይሄ ማለት በፋሚሊ ቁጥር ደግሞ ሲሆን 300 ፋሚሊዎችም አለ ወይም 300 ሀውስሆልድ እና አዲስ አበባ ውስጥ የድሃ ድሃ የሚባላለን እነሱ ጋር ሄደ ስታይ አንድ ቤት ውስጥ በጣም ብዙ ሰው ነው የሚኖረው ምናምን። ስለዚህ አትሊስት 5-5 እሱን እያሳወቅ ናቸው ለ5-5 ሰው የሚሆን እያንዳንዱ ጋር እንዳለው ያንን መጠቀም እንዲችሉ ለአንድ ቤተሰብ ይሆናል ብለን ያሰብነው ስለሆነ ያንን መጠቀም እንዲችሉ አድርገን እናዘጋጀው።
እንቁ ልገሳ የሚያደርጉት ከቀበሌና ከወረዳ በሚያገኟቸው መረጃዎች ላይ መሆኑን ጠቁማ ለበሽታው ቢጋለጡ የበለጠ ይጎዳሉ ለሚሏቸው የህብረተሰብ ክፍሎችም ቅድሚያ እንደሚሰጡም ትናገራለች።
ማህበራዊ ሚዲያ ላይ ያው አሁን ማህበራዊ ሚዲያ በጣም ፓወር አለው አይደል? እሱ ላይ እንሰው ሪስፖንድ አረግ የተለያየ ሰው ሁሉም የሚችለው ነገር በውቀቱ የሚችል ሰው ከሱ ፋይናንሽሊ መርዳት የሚፈልግ እና የሚችል ሰው ፋይናንሽሊ ለመርዳት የተለያየ ሰው መጣ ማለት ነው። የእኛን የሚለየው ምንድን ነው? ብር አንቀበልም። እኛ ብር አንቀበልም፣ እቃ ነው የሚቀበለው። ያንን እቃ ተቀብለን እኛ ለእነሱም ብንል ቸርካ ትይዛለች እንዲያሰብ ነው ስጡን ብለን አረግን። ጥሩነቱ ምንድን ነው? በጊዜ ሂደት መስጠት ከጀመርን በኋላ ሁሉም ሰው የተለያየ ሀሳብ ይሰጠን ነበረ። ከዛ እንም እየጨመርን እየጨመርን እኛም መከራውን ያስተካከልን ለሰው የሚያስፈልግ መልኩ ያስተካከልን መስፈጨመርን ማለት ነው። የድሃ ድሃ የሚባሉት እኛ ገሮች በየክፍለ ከተማው እንጅዳሽን የድሃ ድሃ ተብሎ ያው ለመጥራት ቢከብደንም በዛስን እነሱ ሊስት አላቸው በየክፍለ ከተማው በየወረዳው ማለት ነው። ሊስት እየሄድን ለምን ድግምጋሚም እንዳይኖር ይረዳል። አሁን ፍድ ባንክም ደርስ እስካሁን ሶስት ክፍለ ከተማዎች ሊሄድ ነው። አዲስ አበባ ካሉ ክፍለ ከተማዎች እና ይባስን ክሪሚት እንሄዳለን። ሊስቱን እናውጣና በዛ ሊስት መሰረት የመቶ ቤተሰብ እነሱ ወደ ክለች ሶስት ሺ በየክፍለ ከተማው ሊኖራቸው ይችላል። ያንን ቤተሰብ እያደረሰ እንመጣለን ማለት ነው። ግን more concerned you know in the southern of macho blends in a minute no ለዚህ ኬዝ ከረሽ ታም ከምንም ማንጣ ይካልደን በማሰብ አሁን ኢቭን ካንሰር ፔሸንቶችን ባለፈው ያው እነሱ በዚህ በሽታ ይካልደቱ በጣም የመጎዳት እድላቸው ከፍተኛ ነው ብለን ስላሰብን ማለት ነው። እና ከዚህ ልጅ ፈጠረው አንድ የአካል ጉዳተኞች
እነሱም የተሰኘው ይህ የበየነ መረብ እንቅስቃሴ ከተጀመረ የአንድ ወር ጊዜ እንደማይበልጠው የምትናገረው እንቁ በማህበራዊ ሚዲያ ላይ ባደረጓቸው ጥሪዎች ብዙ ለጋሶችን ቢያገኙም አሁንም ግን ገና ችግሩ ስላልተነካ ሰዎች እነሱንም ሆነ ሌሎች ግብረሰናዮችንና መንግስትን እንዲደግፉ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኮቪድ-19 ወረርሽኝ ፈተና ያልደቀነበት የዓለም ዋልታ ያለ አይመስልም። ዓለምን የሚጋራት ሕዝብ ሁሉ በየፈርጁ በሽታው የተወው ጫና ደርሶበታል። ሕፃናትንም አለየም።
ሕፃናትን ለተለያየ የጉልበት ብዝበዛና እንዲሁም ለተለያየ አይነት አቢዩስ ሊያጋልጣቸው ይችላል። የአይኤምና የወርልድ ባንክ ሪፖርትም እንደሚያሳየው እስከ 100 ቢሊዮን የአሜሪካ ዶላር የሚደርስ የኢኮኖሚ ድጋፍ ከሳራ በታች ያሉ ሀገራት እንደሚያስፈልጋቸው አመላክታና የሚያሳየው ትልቅ የሆነ ኢኮኖሚ ተጽዕኖ ነው። ያም በተለይ በተጋላጭ ሆኖ ቤተሰብና ህጻናት ላይ የሚኖረው ተጽዕኖ ይኖረዋል።
ወይዘሪት ጽዮን ተፈራ ናቸው። በህጻናት አድን ድርጅት ወይም ሴቭ ዘ ችልድረን የህጻናት ጥበቃ ዘርፍ ኃላፊ ሆነው ያገለግላሉ። ቀደም ብለው ከተጠቀሱት የዓለም የኢኮኖሚ ድቀት የወለዳቸው ጫናዎች በተጨማሪ በሽታው የህጻናት መሰረታዊ መብቶች ላይም አደጋ እንደደቀነ ያውሳሉ።
ሌላው ያው የትምህርት ላይ ያለው ተጽዕኖ ነው። እንደምናውቀው እንግዲህ ትምህርት ቤቶችን መዝጋት አንዱ የበሽታውን መስፋፋት ለመቆጣጠር መንግስታት እየወሰዱ ያሉት ሜጀር ነው። ያ አንድ ወሳኝ ነገር ነው ያው በሽታው መስፋፋት ለመቆጣጠር። ሆኖም ግን ህጻናት ከትምህርት ቤት ውጪ መሆናቸው በቤት ውስጥ ለተለያየ ቤተሰብ ላይ የሚኖር ተጽዕኖ አለው። ያም ደግሞ ህጻናቱ ላይ የሚፈጥረው ስትረስ ሊኖር ይችላል። ከዛም በተጨማሪ መንግስት ያው እየወሰደ ያለው እርምጃ አለ። ያንን ለማድረስ በቴሌቪዥን እና በሬዲዮ ህጻናት ትምህርታቸው እንዲከታተሉ ለማድረግ የተጀመሩ ሁኔታዎች አሉ። ሆኖም ግን ያ በቤት ውስጥ ትምህርትን መከታተል የሚጠበቀውን ያክል ኳሊቲ ጥራት ያለው ትምህርት ማግኘታቸውን ማረጋገጫ ሊሆን አይችልም።
አብዛኞቹ ህጻናት ከአደጋ ማምለጥ የሚችሉበት ጉልበትና አስተሳሰብ ገና ባለማጎልበታቸው ይህ ሰሞን የደቀነባቸው የአደጋ ግዝፈት የሚገመት ነው። ከህጻናቱ መካከል ደግሞ ጫናና የአደጋ ተጋላጭነት የበለጠ የሚጠናባቸው አሉ። ለምሳሌ ሴት ህጻናት
በተለይ በሴት ልጆች ላይ ደግሞ የሚደርስ ጥቃት ሊኖር ይችላል። እንደምናውቀው በሀገራችን ሴት ልጅ እና እንዲሁም እናቶች ቤተሰብን የመንከባከብ በተለይ ታመሙ ሰዎችን የመንከባከብ ኃላፊነት አለባቸው። በዛ ውስጥም በተለይ ሴት ልጆች ለበሽታው የመጋለጥ ሂደታቸው ከፍተኛ ሊሆን ይችላል የሚል ነገር አለ። እንግዲህ ያንን ያመላክታል ያሉ ጥናቶች እንደሚያሳዩት። ከዛም በተጨማሪ በቤት ውስጥ የሚደርስ ደግሞ ቫዮለንስ ሊኖር ይችላል። ሴቶች ላይ በተለይ የጾታዊ ጥቃቶች ሊደርሱ ይችላሉ። ለምሳሌ እንደ ኤቦላ አይነት የዲዚዝ አውትብሬክ የምንለው በተከሰተ ጊዜ እንደዚህ አይነት በሴቶች ላይ የሚደርስ ጾታዊ ጥቃት ከፍተኛ እንደነበረ ሪፖርቶች ያሳዩናል። በዚህኛውም እንዲሁ ቤት ውስጥ ከመሆናቸው አንጻር የሚደርሰው ጥቃት ሊጨምር ይችላል የሚል አመላካች ሁኔታ አለ።
ኢትዮጵያ ውስጥ በተፈጠሩ የተለያዩ ግጭቶች ቀያቸውን ለቀው በመጠለያ ጣቢያዎች የተጠጉ በሺዎች የሚቆጠሩ ህጻናት አሉ። ከዚህ በተጨማሪ ከጎረቤት ሀገር አደጋ ሸሽተው ወደ ኢትዮጵያ ግዛት ውስጥ የዘለቁ በተለያዩ የስደተኛ ጣቢያዎች የሚገኙ ህጻናትም ይገኛሉ። ለእኒህ ህጻናት እንዲህ ያለው ሰሞን ተግዳሮቱ ይበዛበታል ይላሉ ወይዘሪት ሲሆን።
በመጠለያ ካምፖች ውስጥ ያሉ ሰዎች በአብዛኛው ተጠቅጥቆ ክራውድድ በሆነ ሁኔታ የመኖር ሁኔታ አለ። ለንጽህና መጠበቂያ፣ ህክምና ድጋፍ እንዲሁም ሌሎች ከኢኮኖሚ ጋር የተያዙ ድጋፎቻቸው አናሳ የሚሆኑበት ሁኔታ አለ። በአብዛኛው ያው ያለው አሁን ያለውን ሪያሊቲ ስናየው ማለት ነው። ከዛ በተጨማሪ እንግዲህ ልጆች ትምህርት ቤት አይሄዱም፣ ሌሎች መቆያ ቦታዎች ላይ መቆየት አይችሉም አሁን ካለው ሁኔታ አንጻር እነሱን ለመጠበቅ ሲባል። ስለዚህ ሁሉም ቤት ተሰብስቦ ነው ያለው። ስለዚህ ቤት ውስጥ ያለው ጫና አብሮ ሊጨምር ይችላል እና የእነሱ በአንድ ተሰባስቦ መሆን የተለያየ የጤና ወይም በሽታው በመሀል ከገባ የመስፋፋቱን ሁኔታ ከፍተኛ ሊያደርገው ይችላል የሚል እንግዲህ አመላካች ነገሮች አሉ ከተለያዩ የምናያቸው ሪፖርቶች። ከዛ በተጨማሪ ደግሞ እነዚህ ህብረተሰብ መካከል ወላጆቻቸውን ያጡና ወይም አንአካምፓኒድ የምንላቸዋል ወይ የተነጠሉ ህጻናት ብዙ አሉ። በተለይ በሪፊውጂ ካምፖች ላይ ስናይ በጣም ብዙ ህጻናት ከወላጆቻቸው ተነጥለው ወይንም ወላጆቻቸውን አጥተው የሚኖሩበት ሁኔታ አለና የነሱ ተጋላጭነት ደግሞ የበለጠ የሰፋ ሊሆን ይችላል። ምክንያቱም ቤት ውስጥ ሆኖ ጥንቃቄን ለልጆቹ ጠብቆ የሚያስፈልገውን እንክብካቤ የሚሰጣቸው አካል የማይኖሩበት ሁኔታ ሊኖር ስለሚችል
ህጻናት አድን ድርጅት የህጻናት ጥበቃ ዘርፍ ኃላፊ ወይዘሪት ጽዮን ተፈራ ከዚህ በተጨማሪ ከሌሎች ሀገራት የመጡ ሰዎችን ከኮቪድ-19 መዛመት ጋር አያይዞ መፈረጅ ስደተኞችን ለመገለል እየዳረጋቸው እንደሆነም ይናገራሉ። ወቅቱን ተከትሎ በሚሰራጩ መረጃዎች ሰበብ ህፃናት ለስነ ልቦና ጭንቀት የሚዳረጉበት አጋጣሚ እንደሚኖርም ህፃናት የሚያዩት የሚሰሙት ነገር በለጋ ጭንቅላታቸው የመታተሙ ነገር ያሳስባቸዋል።
አሁን ሰዓት ላይ መንግስት ያሉን አካላት በሚዲያ በጣም ኢንቴንሲቭ ሆነ ሰፊ ሆነ በሽታውን ለመቆጣጠር የሚያስችል የተለያዩ የመከላከያ መንገዶችን እንዲሁም ደግሞ የበሽታው ስፋት ምን ያህል እንደሆነ በተለያየ ሀገር ላይ ያደረሰውን ነገር የሚያሳዩበት የሚዲያ ከቨሬጅ አለ እና ያንን ነገር ህፃናት የማይታቸውና ቤተሰብም ሲወያይ የምስማት እድላቸው የሰፋ ነው እና በዛ ውስጥ ህፃናት የመጨነቅ እንዲሁም ቤተሰብ አባል ወላጆችን ወይም ራስን ታምሜ ለሞት እችላለሁ ላጣ እችላለሁ የሚለው ፍርሃት ህፃናት ላይ የሚፈጥረው ሳይኮሎጂካል ስትረስ ሊኖር ይችላል።
ተቋማቸው ወትሮ ይሰጥ የነበረው የሰብአዊ ድጋፍና ማህበረሰብ አቀፍ ተግባር በወረርሽኙ ምክንያት እንዳይቋረጥ እየለፋ መሆኑን የሚናገሩት ወይዘሪት ጽዮን ህፃናትና ቤተሰብ ላይ ትኩረት ያደረጉ የግንዛቤ ስራዎችን በመስራት ላይ እንዳሉ ይናገራሉ። በተለይ ህፃናት ከትምህርት ርቀው መሰንበታቸውን ከበጎ ያልቆጠረው ተቋማቸው ከኢትዮጵያ መንግስት መስሪያ ቤቶች ጋር በመጣመር አዳዲስ አማራጮችን ለመጀመር መዘጋጀቱን ያወሳሉ።
የትምህርት ቢሮ እንደሮ ሚኒስትሪ ኦፍ ኤዱኬሽን እና ከዩኒሴፍ ጋር አብረን ሆነን በተለይ የመጀመሪያ ደረጃ ትምህርትን ለማስቀጠል በሬዲዮና በቴሌቪዥን ያለውን የትምህርት ፕሮግራም በአምስት ቋንቋ እንዲቀጥል ለማድረግና ልጆች በዛ ውስጥ ተደራሽነት እንዲኖራቸው ለማድረግ ለመስራት የጀመርነው ስራዎች አሉ። እንግዲህ ከዚህ በተጨማሪ ያው የተለያዩ ድጋፎችን ለማግኘት ሴቭ ዘ ቺልድረን ብዙ ስራ እየሰራ ነው። ያ ግሎባሊ የሚሰራው ፈንድሬዝ ያረጋለበት ሁኔታ አለ። ኢትዮጵያ ላይ እንግዲህ በተመሳሳይ ድጋፍ ልንሰጥ የምንችልበትን ገንዘብ ድጋፎች ነው የማሰባሰብ ስራን አተኩረን እንሰራለን።
የህፃናት አድን ድርጅት በመላው ዓለም ላይ የህፃናትን ሁለንተናዊ ደህንነት ለማስጠበቅ ለሚሰራቸው ስራዎች የሚሆን የገንዘብ ማሰባሰብ ዘመቻም ጀምሯል። ተቋሙ በመስራቅና በደቡብ አፍሪካ ሀገራት ለሚሰራቸው አፋጣኝ ስራዎች ይበጀው ዘንድ ደግሞ ዓለም አቀፉን ማህበረሰብ የ30 ሚሊዮን ዶላር ድጋፍ መጠየቁንም ተረድተናል። ጥበብ ፈጥኖ ከልብ እንደሚቀር የተረዱ የሚመስሉ የኦሮሞ ቲያትርና ፊልም ባለሙያዎች ማህበር አባላት በኦሮሚያ ክልል የተለያዩ አካባቢዎች የሚያደርጉትን የኮሮና ቫይረስ የግንዛቤ ማስጨበጫ ቅስቀሳ ቀጥለዋል። የቡራዩ ከተማ አስተዳደር የጤና ባለሙያዎችን የሃይማኖት አባቶችና በጎ ፈቃደኛ ወጣቶችን በማስተባበር በትናንትናው ዕለት ባዘጋጀው ስነ ስርዓትም ላይ አባላቱ ተሳታፊ ሆነዋል። ፀሐይ ዳምጠው በስፍራው በመገኘት ስነ ስርዓቱን ተከታትላለች።
የኦሮሞ ቲያትርና ፊልም ቡድን አባላት በትናንትናው ቅስቀሳ የተሳተፉት በግንዛቤ ማስጨበጫው ከጤና ባለሙያዎች ከሃይማኖት አባቶችና ከከተማው አስተዳደር ጋር በመሆን ነው። ህብረተሰቡ የሚተላለፉ መልእክቶችን ተግባራዊ ማድረግ ይገባል ብለዋል በመልእክታቸው። በመርሃ ግብሩ ላይ ከተገኙት አንዱ አርቲስት ምኔቻ አሰፋ ህብረተሰቡ ቫይረሱን በመከላከል ላይ ትኩረት እንዲሰጥ ነው ያሳሰበው።
በተለይ መሰብሰቡ በጣም አግባብ አይደለም። በቃ መሰብሰብ የለብንም። ስንሰበሰብ ርቀታችንን መጠበቅ አለብን። በየጊዜው እጃችንን ቶሎ መታጠብ ግዴታችን፣ እንደ ግዴታ መውሰድ አለብን።
እንጠባበቅ። እኔ ዛሬ ስለሆነ ነገ አገኛለሁ። ነገ ከነገ ወዲያ ልንገናኝ፣ ልንቀጥል፣ ይሄን በሽታ ልንገታው፣ ልናቆመው፣ ልንገለው የምንችለው ዛሬ ስንተባበር።
በተለይም ከትንሳኤ በዓል ጋር ተያይዞ ጥሬ ምግቦችን ከመመገብ እንቆጠብ መልእክት አስተላልፈዋል። ሲስተር ጫልቱ በብራዩ ከተማ ጤና ጣቢያ ውስጥ የሚያገለግሉ የጤና ባለሙያ ናቸው። ህብረተሰቡ ራሱን ከቫይረሱ ለመጠበቅ የሚያደርጋቸው ጥንቃቄዎች መበረታታት አለባቸው ይላሉ። ነገር ግን አሁንም የተዘነጉ ነገሮች እንዳሉ አስታውሰው ጥንቃቄ መደረግ እንዳለበት አስገንዝበዋል።
ሰዎች እጅ በመታጠብ በቀን አንዴ ሁለቴ ሶስቴውን ነው የሚቆጥሩት እንጂ ተጠራርጎ መሄድ በጣም ጥሩ አይደለም። ይሄ ለዚህ በሽታ መተላለፍ በጣም ሰፊ ሚና ይጫወታል። ለሰዎች ስትናገሪ አሁን ተራርቆ ከሄዱ ትንሽ ቆይቶ ተጠጋግቶ ተያይዞ ተቃቅፎ ሲሄዱ መንገድ ላይ ይታያል። ይሄ ደግሞ ጥሩ ነገር አይደለም። ለህብረተሰቡ አሁንም ይበልጥ በየአቅጣጫው በየትም ትምህርት መሰጠት ስለሚያስፈልግ እየሰጠን ነው ማለት ነው። ተራርቆ በመሄድና እጅ በመታጠብ አገራችንን ንብረታችንን ማዳን ከቻል ይሄ ቀላል ነገር ነው። ከዚህ የበለጠ በርደን ቢሰጠን ኑሮ ምንም ይሆን ነበር የሚለውን ለህብረተሰቡ እናሳያለን። እስቲ ለዚህ ለደሃ አገር ማለት ነው በቀን 100 ተገዝቶ የሚጠቀም ነገር ቢሆን ማን ይችላል? አሁን ግን እጃችን በመታጠብና ርቀታችን በመጠበቅ እጅ ለእጅ ለመጨባበጥ ይሄንን በሽታ የምንከላከል ከሆነ በጣም ቀላል ስለሆነ አደራ ጭምር ነው ለህብረተሰቡ የምለው።
የከተማው ከንቲባ አቶ ሰለሞን ፈዬ በተሽከርካሪ በመዘዋወር ነዋሪው የግል ንጽህናና የአካላዊ ርቀቱን በመጠበቅ ራሱን ከኮሮና ቫይረስ ስርጭት እንዲከላከል ቀስቅሰዋል። የቀስቀሳውንም አላማ ገልጿል።
ህብረተሰቡ ግንዛቤ አግኝቷል። ነገር ግን አጠገባበሩ ላይ ችግር ስላለበት በተለይም ማህበራዊ ርቀቱን ጠብቆ ከመንቀሳቀስ አንፃር ትራንስፖርት አጠቃቀም ላይ ህብረተሰብ ከሚሰበሰብበት አካባቢም ስናይ የመሰብሰብ ቦታዎች ምልክቶች አሁንም ስላልተቋረጡ ህብረተሰቡ ግንዛቤውን በደንብ እንዲጨብጥና የጤና ባለሙያ የሚያስተላልፈውንና መንግስት ያወጣውን አዋጆች እንዲተገብሩ በደንብ ግንዛቤውን እንዲይዙ ነው። ይህንን ለማድረግ ደግሞ ሁሉም የራሱን ድርሻ እንዲወጣ ታስቦ አርቲስቶች ከኦሮሚያም የመጡ ከተለያዩ ከተሞችም የመጡ አርቲስቶች ተሳትፈውበታል። ሁለተኛ ሁሉም የሃይማኖት አመራሮች እና ተከታዮች ዛሬ ተሳትፈውበታል። መልእክት እያስተላለፉ ነው ያለው። እኛም እንደ መንግስት ያወጣውን አዋጆች አስቸኳይ ጊዜ አዋጅን ለማስፈጸም የወጣው ደንቦች እና መመሪያዎች ስለመጡ እሱ ላይም ግንዛቤን እንዲይዙና አጠቃላይ ይህንን በሽታ ለመሻገር ለመከላከል ቅድሚያ መሰራት ያለባቸው ጥንቃቄዎች ላይ ሰፊ ግንዛቤ እንዲያገኙና አተጋገባበር ላይ ያለውን ችግር ከወዲሁ እንዲፈታ ለማስጨበጥ የሚደረግ አላማ ነው ማለት ነው የዛሬው ጉዟችን።
ከንቲባው አክለውም መንግስት ያወጣውን ህግና መመሪያ ተግባራዊ ለማድረግ በቁርጠኝነት ይሰራል ብለዋል። የከተማው ጤና ጥበቃ ጽህፈት ቤት ኃላፊ አቶ ምዝጋና ኤረሳ በበኩላቸው በከተማው እስካሁን 8 ሰዎች በቫይረሱ ተጠርጥረው በለይቶ ማቆያ ክትትል ሲደረግላቸው መቆየታቸውና ገሚሶቹ ንጻ በመሆናቸው መውጣታቸውን ተናግረዋል።
እኛ ከተማው ሊገኝ ይችላል የሚል እሳቤ ኖረናል። በአዲስ አበባ ቅርበት ካለን ከቶታል ፖፑሌሽኑ ከመነሳት ማለት ነው። ያንን ደግሞ ለመከላከል ቀድሜን አይሶሌሽን ሴንተር የሚባለው እንደ ከተማ የተለያዩ አይሶሌሽን ሴንተሮችን አዘጋጅተናል። 4 አይሶሌሽን ሴንተሮች ለዚህ የሚሆኑ ባለሙያዎችን አሰልጥነናል። እነኛ ባለሙያዎች አሁን አይሶሌሽን ያስገባ ነው ለዚህ የተጠራጠሩ ሰስፔክትድ ኬዝ የምንለው ወደ 8 ሰዎች በቡራዩ ከተማ አስገብተን ኔጌቲቭ የሆኑ አሉ። ኔጌቲቭ ሆኖ የወጡ ሌሎቹ ደግሞ 14 ቀን ጠብቆ ምልክት ሳያሳዩ የቀሩት ወደ ቤታቸው ተመለሱ ስላሉ አሁን ባለው ደረጃ ወደ 4 ቦታዎች አይሶሌሽን ሴንተር ከሚያስፈልጉት ነገሮች ጋር አዘጋጅተን እየሰራ ነው የምንገኘው። ቫይረሱ የሚገኘው ነው።
የተለያዩ የከተማው ነዋሪዎች ህብረተሰቡ አሁንም ድረስ ግንዛቤው አናሳ መሆኑን ጠቅመው መንግስት ያስቀመጣቸውን መመሪያዎች ተግባራዊ ማድረግ እንደሚገባ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶው አርታኢ፣ ኤልያስ አስማረ የመሰናዶው አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ሰናይ ምሽት።
ራዲዮ ሰገሌ አሜሪካቲ